ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ዓለም አቀፉ ማህበረሰብ ጥሪ ያቀረበ ነው። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጸው ሁሉም አካላት በአስቸኳይ ግጭቱን እንዲያቆሙ ሲሉ ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ትናንት በሰጡት መግለጫ ሁኔታው እንዳስደነገጣቸው ገልጸው የግጭቱ ተሳታፊዎች ግጭቱን በማቆም ሰላም ለሰላም የሚደረገውን ጥረት እንዲቀጥሉ ሲሉም ጠይቀዋል። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዋና ጸሐፊው በተያያዘም ጠቅላይ ሚኒስትር አብይ አህመድን በዛሬው ዕለት ማነጋገራቸው ተዘግቧል። ሐሙስ ነሐሴ 19 2014 ዓ.ም ምረት ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ፣ የቴክኒክ ምህንድስናው ደግሞ ኦድሪየስ ሪገስ ነው የሚመራልን። እስከ ምሽቱ 4 ሰዓት በተለያዩ ዝግጅቶቻችን አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከእንግዲህ ወልዴ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። ትናንት ዳግም የተቀሰቀሰው የሰሜን ኢትዮጵያው ጦርነት ዛሬም ቀጥሎ ውሏል። የፌዴራሉ መንግስትና ህወሓት የተኩስ አቁሙን በማፍረስ እየተወነጃጀሉበት ያሉትና ትናንት ሌሊት የተጀመረው ውጊያ ዛሬም ለሁለተኛ ቀን ቀጥሎ መዋሉን የራያ ቆቦ አካባቢ ነዋሪዎች ተናግረዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ዛሬ ወልዲያ ላይ ባስተላለፉት መልእክት ህወሓት በሰሜን ወሎ በኩል ከፈተብን ያሉትን ወታደራዊ ጥቃት መከላከያ ሰራዊት፣ የአማራ ልዩ ኃይልና ሚሊሻው በመመከት ላይ ነው ብለዋል። ህወሓት በበኩሉ ጦርነቱን የጀመሩት የፌዴራል መንግስቱና የአማራ ልዩ ኃይል መሆናቸውን በመግለጽ ላይ ነው። በተያያዘ ዜና በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ዓለም አቀፍ ማህበረሰቡ ጥሪ እያቀረበ ነው። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጸው ሁሉም አካላት በአስቸኳይ ግጭት እንዲያቆሙ ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ትናንት በሰጡት መግለጫ ሁኔታው እንዳስደነገጣቸው ገልጸው የግጭቱ ተሳታፊዎች ግጭቱን በማቆም ለሰላም የሚደረገውን ጥረት እንዲቀጥሉ መጠየቃቸው ይታወቃል። በሌላ በተያያዘ ዜና ጦርነቱ ዳግም መቀስቀሱ በተገለጸበት በትናንትናው ዕለት የትግራይ ባለስልጣናት ለሰብአዊ አገልግሎት የምጠቀመውን ነዳጅ ዘርፈውኛል ሲል የዓለም ምግብ ፕሮግራም አስታውቋል። የድርጅቱ ዋና ዳይሬክተር ዴቪድ ቢዝሊ የዓለም ምግብ ፕሮግራም በትግራይ ክልል ለእርዳታ ስራው የሚጠቀመውን 570,000 ሊትር ነዳጅ የትግራይ ባለስልጣናት ሰርቀዋል ብለዋል። አድማጮች፣ የሁለቱንም ዘገባዎች ዝርዝር በዕለቱ አብይ ርዕስ እናቀርባለን። ትናንት በአንጎላ የተካሄደው ምርጫ ቆጠራው ዛሬ በመካሄድ ላይ ሲሆን በብሔራዊ ምርጫ ቦርዱ የወጡ ጊዜያዊ ውጤቶች እንደሚያሳዩት ገዢው ኤምፒኤልኤ በመምራት ላይ ነው። ሆኖም ተቃዋሚው ዩኒታ ጊዜያዊ ውጤቱን ተአማኒነት የለውም ሲል አጣጥሎታል። ሮይተርስ የኮሚሽኑን መግለጫ ጠቅሶ እንደዘገበው እስካሁን 86 በመቶ የሚሆነው ድምፅ የተቆጠረ ሲሆን ሀገሪቱ ከፖርቹጋል ቅኝ አገዛዝ ነጻ ከወጣችበት እንደ አውሮፓውያን አቆጣጠር 1975 ዓ.ም ጀምሮ በስልጣን ላይ ያለው ኤምፒኤልኤ ከመራጩ ህዝብ 66.65 በመቶውን፣ ተቃዋሚ ዩኒታ ደግሞ 33.85 ድምፅ አግኝቷል። ዘገባው አክሎም እንዳመለከተው የምርጫ ኮሚሽኑ አጠቃላይ የድምፅ ሰጪዎች ቁጥርና አካባቢያዊ የውጤት ስርጭትን የመሰሉ ቁልፍ የሆኑ የሀያዝ መረጃዎችን አላቀረበም። ተቃዋሚውን ዩኒታ ወክለው ለምክትል ፕሬዝደንትነት የሚወዳደሩት አቤል ቺቡክቡኩ ውጤቱ የሚታመን አይደለም ብለዋል። ከሁሉም የአገሪቱ ግዛቶች የድምፅ መስጫ ጣቢያዎቻችን ያገኘነው ጊዜያዊ ውጤት እያሸነፍን እንደሆነ እያመለክቱ ነው ብለዋል። ውጤቱ ከተረጋገጠ አብዛኛውን መቀመጫ የሚይዘው ኤምፒኤልኤ ፕሬዝዳንት ጃኦ ሎሬንሶን ሌላ ሁለተኛ የአምስት ዓመት የሥልጣን ዘመን ይጨምርላቸዋል። የፖለቲካ ተንታኞች የትናንቱን ምርጫ ለተቃዋሚው ዩኒታ እስካሁን ያልተገኘ ጥሩ የማሸነፊያ አጋጣሚ ነበር ሲሉ ይናገራሉ። ለዚህም አንጎላውያን ከሀገሪቱ የነዳጅ ምርት ሀብት ድርሻ ተጠቃሚ አላደረገንም በሚል በገዢው ኤምፒኤልኤ ላይ ያላቸውን ቅሬታ እየጨመረ መምጣቱን እንደ ምክንያት ይጠቅሳሉ። የዛሬው የኮሚሽኑ ውጤት እወጃ በአስደናቂ ሁኔታ ፈጣን ነው ተብሏል። እንደ አውሮፓን አቆጣጠር በ2017 ዓመተ ምህረት በተካሄደው ምርጫ ውጤቱ የታወጀው ከሁለት ሳምንታት በኋላ ነበር። ዩኒታና ኤምፒኤልኤ ሀገሪቱ ከፖርቹጋል ነጻ ከወጣችበት እንደ አውሮፓን አቆጣጠር ከ1975 ዓመተ ምህረት ጀምሮ ተፎካካሪዎችና ባላንጣዎች ሆነው ቆይተዋል። ሁለቱ ወገኖች ያዝለቀቅ ያደረጉ ለ25 ዓመታት የእርስ በርስ ጦርነት አካሂደዋል። በዚህም በመቶ ሺህ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። የ2017ቱም ሆነ የአሁኑ ምርጫ ሁከትን አላስከተሉም። የጸጥታ ጥናቶች ተቋም የተሰኘው አካል ግን ኤምፒኤልኤ የምርጫውን ውጤት በማጭበርበር አሸነፈ ያለው ካለ ብጥብጥ ይከተላል ብሏል። ድምጽ ሰጪዎች የሆነውን ሊያምኑ አልቻሉም ሲሉ አንጎላዊ የፖለቲካ ተንታኝ ክላውዲዮ ሲልቫ ዛሬ ለሮይተርስ ተናግረዋል። በድምጽ ሰጪዎች ከውጤት ሰንጠረዥ ላይ የተነሱ ፎቶዎች የምርጫ ኮሚሽኑ ካሳወቀው ውጤት ጋር የሚቃረኑ ናቸው ባይ ናቸው። የሰው ህይወት የሚቀጥፉ ተቃውሞዎች፣ ጠንካራ ድርቅና የምርጫ ውዝግቦች ባሉባት ሶማሊያ በአገሪቱ የሚገኙ የመገናኛ ብዙሃን ለጥቃት ተጋልጠዋል ይለናል የቪኦኤው መሐመድ ዳይሴን ከሞቃዲሾ በላከው ዘገባ። ዳይሴን የመገናኛ ብዙሃን ማህበራትን ጠቅሶ እንደዘገበው በሶማሊያ ጋዜጠኞች ላይ የሚፈጸመው በዘፈቀደ መታሰር፣ ዛቻና ድብደባ እየጨመረ መጥቷል። ምርጫው ሊዘገይ ይችላል በሚል በአርጌሳ የተቀሰቀሰን ኃይል የተቀላቀለበት ተቃውሞን ሲዘግቡ የነበሩ አብዲናሲር ኑር እና አህመድ ዛኪ መሐመድ የተባሉ የሆራያ 24 ቴሌቪዥን ጋዜጠኞች ከሁለት ሳምንት በፊት በፖሊስ ታግተዋል። ከቪኦኤ ጋር በስልክ የተነጋገሩ በአርጌሳ የሚገኙ ጋዜጠኞች እንዳሉት ፖሊስ በመጀመሪያ ጋዜጠኞቹን ወደ ወንጀል ምርመራ ክፍል ወስዷቸው የነበረ ቢሆንም በኋላ ግን ወደ ማንደራ እስር ቤት አዛውረው ትናንት ረቡዕ ለቀዋቸዋል። የሶማሌ ጋዜጠኞች ሲንዲኬት የተባለው ተቋም እንዳለው ፖሊስና የደህንነት ተቋሙ በመገናኛ ብዙሃን ላይ ጥቃት ቢያደርስም አብዛኛውን ጊዜ ለጥቃቱ ተጠያቂነት አይኖርም። የሶማሊያ ፌዴራል ፖሊስ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ባለፈው ሐምሌ በፖሊስ በተሰጠው መግለጫ ግን አንድ ጋዜጠኛ ላይ ጥቃት ፈጽሟል የተባለ አባሉን በቁጥጥር ስር አውያለው ብሏል። ባለፈው እሁድ በሞቃዲሾ የአይን ምስክሮች ከፖሊስ በተተኮሰ ባሉት ጥይት የተመታ የኤም 24 የቪዲዮ ጋዜጠኛ አስቸኳይ የቀዶ ጥገና ሕክምና ተደርጎለታል። ጉዳት የደረሰበት አህመድ ኑር በሃያት ሆቴል ባለፈው ሳምንት የደረሰውን ጥቃት በመዘገብ ላይ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዩናይትድ ስቴትስ የኢራን ኒውክሌር ስምምነት እንዲያንሰራራ ለማድረግ የቀረበውን ሐሳብ እየመዘነች ባለበት ወቅት የእስራኤሉ ጠቅላይ ሚኒስትር ስምምነቱ ኢራንን ኒውክሌር ከማበልጸግ አያግታትም በሚል አጣጥለውታል። ጠቅላይ ሚኒስትር ያይር ላፒድ አያይዘውም ኢራን የኒውክሌር መሳሪያ እንዳይኖራት ለማስቆም እስራኤል ትንቀሳቀሳለች ብለዋል። የሊንዳ ግራንድስታይንን ዘገባ ኤደን ገርመው እንደሚከተለው ታቀርበዋለች።
እስራኤል ዩናይትድ ስቴትስ ከኢራን ጋር የጀመረችውን የኒውክሌር ስምምነት እንዲቆም አጠቃላይ የሆነ የህዝብ ግንኙነት ስራ እየሰራች ነው። ጠቅላይ ሚኒስትር ያይር ላፒድ ኢራን ድርድሩን ለራሷ በሚያመቻት መንገድ ጠምዝዘዋለች ሲሉ ወቅሰዋል። ላፒድ ስምምነቱን መጥፎ ሲሉ የጠሩት ሲሆን በየአመቱ 100 ሚሊዮን ዶላር ለኢራን መስጠት ማለት ለመካከለኛው ምስራቅ ሀገራት ደህንነት እንዲናጋና በዓለም ዙሪያ ሽብር እንዲስፋፋ የሚያደርግ ነው ብለዋል። ላፒድ ኢራን በገንዘቡ ትምህርት ቤቶችና ሆስፒታሎችን ከመገንባት ይልቅ በማዕከላዊ ምስራቅ በሚገኙ የአሜሪካ መቀመጫዎች ላይ ጥቃት እንዲደርስ ማድረግ፣ ሂዝቦላ፣ ሐማስና እስላማዊ ጂሃድ እንዲጠናከሩ ለማድረግ ታውለዋለች ብለዋል። አክለውም ማናቸውም ስምምነቶች እስራኤል የኢራንን ኒውክሌር መታጠቅ ለማስቆም የምታደርገውን ጥረት ሊገታ አይችልም ብለዋል። ይሁን እንጂ ይሄ የእስራኤል ስምምነቱን ያለማመንና መጠራጠር የፕሬዝዳንት ጆ ባይደንን ሐሳብ የሚያስቀይር አይመስልም። ይህም ሊሆን የቻለው እንደ አውሮፓውያን አቆጣጠር በ2018 ዓ.ም ፕሬዝዳንት ዶናልድ ትራምፕ ከቀደመው የኒውክሌር ስምምነት እንዲወጡ እስራኤል ባደረገችው ግፊት የተነሳ ነው። በዚህ የተነሳም በአሁን ሰዓት ኢራን ከምንጊዜውም በላይ የኒውክሌር ቦምብ ለመታጠቅ ቅርብ ሆናለች። ምንም እንኳን ኢራን ኒውክሌር የምታበለጽገው ሰላማዊ ለሆነና ለኃይል አቅርቦት ብቻ መሆኑን ብታስታውቅም እስራኤል ግን በጉዳዩ ላይ እምነት የላትም። ይህም በእስራኤልና በዩናይትድ ስቴትስ ግንኙነት ላይ ውጥረት እንዲነግስ አድርጓል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የቀድሞ የእስራኤል በተባበሩት መንግስታት አምባሳደር ዳኒ ዳኖን በአጋር ሀገራቶች መካከል አለመስማማት ያለ ሲሆን ስጋታችንን በይፋ መናገር አለብን ብለዋል። በተመሳሳይ የቀድሞ የእስራኤል ዋና የደህንነት ቢሮ ኃላፊ ብርጋዴር ጀነራል ዮሲ ኩፐር ቫስር እስራኤል ኢራንን ለማስቆም የቻለችውን ሁሉ ማድረግ አለባት ብለዋል።
እኔን የሚያሳስበኝ አሜሪካኖቹ የኢራን የኒውክሌር መርሃ ግብር ለመጠበቅና ምንም ነገር እንዳይገጥመው ደፋ ቀና በሚሉበት ሰዓት እስራኤል ብቻዋን መስራቷ ነው። ነገሮችን ማድረጋችን አይቀርም፣ ነገር ግን ስናደርጋቸው በድብቅ መሆኑ ስለማይቀር ያ በእኛና በዩናይትድ ስቴትስ መካከል ውጥረት ይፈጥራል።
ጀነራሉ አክለውም እስራኤል የኢራን የኒውክሌር ማበልጸጊያ ላይ አደጋ ልትጥል ትችላለች ብለዋል። እስራኤል እንዳለችው በኢራን ላይ እርምጃ የምትወስድ ከሆነም ውጤቱ መላው መካከለኛ ምስራቅን አልፎ ዓለምን የሚያናውጥ ይሆናል።
በሰሜን ምስራቅ ሶሪያ በሚገኙ ሁለት የዩናይትድ ስቴትስ ጦር ይዞታዎች ላይ በሮኬት ጥቃት ለመፈጸም የዋሉ ናቸው የተባሉ መሳሪያዎችን ማውደሙን የአሜሪካ ጦር ትናንት አስታወቀ። የአሜሪካ ማዕከላዊ እዝ ይፋ ያደረገው መግለጫ ጠቅሶ የአሜሪካ ድምጹ ክሪስ ሃናስ እንደዘገበው በአጥቂ ሄሊኮፕተሮች በታገዘው ድብደባ 2 ወይም 3 በኢራን እንደሚደገፉ የሚጠረጠሩ ሚሊሻዎች ሲገደሉ ለሮኬት ማስወንጨፊያ የዋሉ ተሽከርካሪዎችና ሌሎች መሳሪያዎች ወድመዋል። የአሜሪካ ማዕከላዊ እዝ ይፋ ያደረገው መግለጫ ጠቅሶ የአሜሪካ ድምጹ ክሪስ ሃናስ እንደዘገበው በአጥቂ ሄሊኮፕተሮች በታገዘው ድብደባ 2 ወይም 3 በኢራን እንደሚደገፉ የሚጠረጠሩ ሚሊሻዎች ሲገደሉ ለሮኬት ማስወንጨፊያ የዋሉ ተሽከርካሪዎችና ሌሎች መሳሪያዎች ወድመዋል። አንድ የአሜሪካ ጦር አባል ለቀላል ጉዳት ሕክምና እንደተደረገለትም ሪፖርቱ ጠቁሟል። ዩናይትድ ስቴትስ ከኢራን ጋር ግጭት ውስጥ መግባት አትፈልግም፣ ሰዎቻችንን ለመከላከል ግን አስፈላጊውን እርምጃ እንወስዳለን ብሏል መግለጫው። በምስራቅ ሶሪያ የሚገኙ ከኢራን እስላማዊ አብዮታዊ ዘብ ጓድ ጋር ግንኙነት ያላቸው ቡድኖች ሲጠቀሙበት የነበረን መሳሪያ ማከማቻና ሌሎች አገልግሎት ሰጪ መሰረተ ልማቶችን ከአየር መደብደቡን የዩናይትድ ስቴትስ ጦር ትናንት ማክሰኞ አስታውቆ ነበር። ኢራን ከተጠቀሰው ቦታ ጋር ምንም ግንኙነት የለኝም ስትል ትናንት ገልጻለች። በሶሪያ የእርስ በርስ ጦርነት የኢራን ኃይሎች የፕሬዝዳንት ባሺር አልአሳድ ኃይሎችን በመደገፍ በሀገሪቱ ይገኛሉ። በኩርዶች ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጋር በመሆን የእስላማዊ መንግስት አይሲስ ተዋጊዎችን ለመውጋት ዩናይትድ ስቴትስ 900 የሚሆኑ ወታደሮቿን አስፍራለች። በመጨረሻም አድማጮች፣ የዲፕሎማሲ ስራዎችን ለማሳለጥ እንዲቻል በመሪዎቼ ላይ የተጣለው የጉዞ እገዳ ይነሳልኝ ሲል ታሊባን ጠየቀ። የተባበሩት መንግስታት የጸጥታው ምክር ቤት እገዳውን በማንሳት በጉዳዩ ላይ ለሁለት ተከፍሏል። የጸጥታው ምክር ቤት አባላት ለታሊባን መሪዎች የተሰጠውን ጊዜያዊ የጉዞ ፍቃድ ለማራዘም ባለመስማማታቸው የውጭ ጉዳይ ሚኒስትሩን አሚር ካን ሙታቂን ጨምሮ ለ13 የታሊባን መሪዎች የተሰጠው ፍቃድ ባለፈው አርብ ተቃጥሏል ሲል የቪኦኤው አያዝ ጉል ከኢስላማባድ የላከው ዘገባ አመልክቷል። የጉዞ እገዳው ለውይይትና ለግንኙነት በር የመዝጋትን ያህል ይቆጠራል፣ ችግሮችን በሰላማዊ መንገድ ለመፍታት ለሚደረግ ጥረት እንቅፋት ነው ሲሉ በኳታር የሚገኝ የታሊባን የፖለቲካ ቢሮን የሚመሩት ሱሄል ሻሂን ለቪኦኤ ተናግረዋል። በእንደ አውሮፓን አቆጣጠር 2011 ዓመተ ምህረት በወጣው የጸጥታው ምክር ቤት ውሳኔ መሰረት በድምሩ 135 የሚሆኑ የታሊባን ባለስልጣናት የሀብትና የጉዞ እገዳን ጨምሮ አጠቃላይ ማዕቀብ ተጥሎባቸዋል። ጊዜያዊ ፍቃድ ሲሰጣቸው የቆዩት 13 ባለስልጣናት ከምክር ቤቱና ከአሜሪካ ጨምሮ ከሌሎች ሀገራት ባለስልጣናት ጋር ለሚያደርጉት የሰላም ንግግር መጓዝ እንዲችሉ ታስቦ የተደረገ ነበር። በአብዛኛው የአፍጋኒስታን ክፍል የሁለተኛ ደረጃ ትምህርት ለሴቶች መከልከሉን በመቃወም የጸጥታው ምክር ቤት የአፍጋኒስታን ማዕቀብ ኮሚቴ ለሁለት የሀገሪቱ የትምህርት ሚኒስትሮች ተሰጥቶ የነበረውን ጊዜያዊ ጉዞ ፍቃድ ባለፈው ሰኔ መሰረዙን የቪኦኤው አያዝ ጉል ዘገባ ጨምሮ አመልክቷል። ባለፈው ወር የአልቃይዳው መሪ አይመን አልዛውሂሪን በካቡል እምብርት በሚገኘው ቤቱ ያለ በድሮን መታ መግደሏን አሜሪካ አስታውቃለች። የአልዛውሂሪ በዛ መገኘት ታሊባን በጸረ ሽብር ላይ የገባውን ቃል ስለማክበሩ ጥያቄ አስነስቷል። አድማጮች፣ ለምሽቱ ያዝነው ዜና በዚህ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችንን ነው። ሐሙስ ነሐሴ 19 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ሰለሞን አባተ፣ የዌብና ማኅበራዊ መገናኛ ቅንብሮች አስተናጋጃችን አባየሁ ገበያው ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪው ደግሞ ራማክሊን ነው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ነው የምወስዳችሁ። ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው የልቱ አቪር እስ በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት ባስቸኳይ እንዲቆም ሲል እንዲቆም ሲሉ ዓለም አቀፍ የማህበረሰብ አባላት ጥሪ ያቀረቡ ነው። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጠው ሁሉም አካላት ባስቸኳይ ግጭቱን እንዲያቆሙ ሲሉ ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ትናንት በሰጡት ጋዜጣዊ መግለጫ ሁኔታው እንዳስደነገጣቸው ገልጠው የግጭቱ ተሳታፊዎች ግጭቱን በማቆም ለሰላም የሚደረገውን ጥረት እንዲቀጥሉ መጠየቃቸው ይታወቃል። በተያያዘ ዜና ጦርነቱ ዳግም መቀስቀሱ በተገለጸበት በትላንትናው ዕለት የትግራይ ኃይሎች ለሰብአዊ አገልግሎት የምንጠቀምበት ነዳጅ ዘርፈውኛል ሲል የዓለም ምግብ ፕሮግራም ማስተዋወቁም ይታወሳል። የድርጅቱ ዋና ዲሬክተር ዴቪድ ቢስሊ እንዳሉት በትግራይ ኃይሎች የተዘረፈው የዓለም ምግብ ፕሮግራም በትግራይ ክልል ውስጥ ለእርዳታ ስራው የሚጠቀምበት 570,000 ሊትር ነዳጅ መሆኑን ጠቁሟል። የተባበሩት መንግስታት፣ የዩናይትድ ስቴትስና የኢትዮጵያ መንግስትም ድርጊቱን ያወገዙ ሲሆን በህወሓት በኩል የተሰጠውን ምላሽ ቆየት ብለን እናሰማለን። ኬኔዲ አባተ ዝርዝሩን አድርሶናል።
ለውራት የዘለቀው የተናጠል የተኩስ አቁም ስምምነት ፈርሶ ትናንት ነሐሴ 18 በህወሓትና በፌደራል መንግስት ኃይሎች መካከል ዳግም የተቀሰቀሰው ጦርነት አሳስቦናል ያሉ ዓለም አቀፍ አካላት የሰላም ጥሪ በማቅረብ ላይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ የኢትዮጵያ መንግስትና ህወሓት ግጭቱን በዘላቂነት ለመፍታት ለሰላም የሚደረገውን ጥረት አጠናክረው እንዲቀጥሉ እንጠይቃለን ብለዋል። ከአምስት ወራት በፊት በሰሜን ኢትዮጵያ የተኩስ አቁም ስምምነት ታውጆ እንደነበር ያስታወሱት ብሊንከን ይህም ግጭቱ እንዲቀንስ ያደረገና ህይወትን ለመታደግ ያስቻለ እንደነበር ነው የገለጹት። ይሁን እንጂ ዳግም ጦርነት መቀስቀሱ ይህን ሁኔታ አደጋ ላይ ይጥላል የሚል ስጋት እንዳላቸው ጠቅሰዋል። ሁሉን አካታች የፖለቲካ ሂደት እንዲጀመር የተያዘውን እቅድም ያዘገያል ነው ያሉት ሚኒስትሩ። አክለውም ዳግም ወደ ግጭት መመለስ የዜጎችን ስቃይና የሰብአዊ መብት ጥሰት እንደሚያባብስ እንዲሁም ተጨማሪ ኢኮኖሚያዊ ችግሮችን እንደሚያስከትል አንስተዋል። የኢትዮጵያን ሰላምና ደህንነት ለማደፍረስ ለሚጥሩ አካላት በር እንደሚከፍትም ነው የገለጹት። የኢትዮጵያ መንግስት ተደራዳሪ ቡድን ማቋቋሙንና ወደ ውይይት ለመሄድ ያለውን ፍላጎት እንረዳለን ያሉት ሚስተር ብሊንከን ሁሉም ወገኖች በሰብአዊ ተዋናዮች የሚደረገውን የምግብና የነዳጅ አቅርቦት ሂደት እንዲያከብሩና ሰብአዊ እርዳታን ለወታደራዊ ተልእኮ መጠቀሚያ ከማድረግ እንዲቆጠቡ እንዲሁም መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እንዲሰሩ ጥሪ አቅርበዋል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና የግዛት አንድነት መጠበቅ ቁርጠኛ አቋም እንዳላትና የአገሪቱን ሰላምና መረጋጋት እንደምትሻም አጽንኦት ሰጥተዋል። ኢትዮጵያ ያጋጠሟትን ሁለንተናዊ ፈተናዎች ለመቅረፍ ከመላው ኢትዮጵያውያን ጋር ለመስራት ዝግጁ ነን ሲሉም በመግለጫቸው አመልክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባወጡት መግለጫ ደግሞ በኢትዮጵያ ወታደራዊ ግጭት መቀስቀሱን የሚገልጹ ሪፖርቶች መውጣታቸው እጅግ እንዳሳሰባቸው ገልጸው ግጭቱ በአስቸኳይ እንዲቆም በአጽንኦት ጥሪ አቅርበዋል። በግጭቱ የተሳተፉ አካላት ሰላማዊ መፍትሄ ለማምጣት በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በኩል ንግግራቸውን እንዲቀጥሉ ማሳስበዋል። ይሁን እንጂ በራሱ በአፍሪካ ህብረት ላይ የሚሆን በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ላይ እምነት እንደሌለው ህወሓት መግለጽ ይታወሳል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም እንዲሁ ግጭቱ በአስቸኳይ እንዲቆም በመጠየቅ ተመሳሳይ መልእክት አስተላልፈዋል። በሰሜን ኢትዮጵያ ዳግም ግጭት መቀስቀሱ በሰላም ተስፋ ላይ ጥላ የሚያጠላ ነው ያሉት የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይና የህብረቱ ኮሚሽን ምክትል ፕሬዝዳንት ጆሴፍ ቦሬል በበኩላቸው ሁኔታው ወደ ለየለት ጦርነት ከመቀየሩ በፊት ሁሉም አካላት ግጭቱን እንዲያረግቡ ሲሉ ጥሪ አቅርበዋል። የጦርነቱ ዳግም መቀስቀስ በከፍተኛ ሁኔታ እንዳስደነገጣቸው እና እንዳሳዘናቸው የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ውጊያው ቆሞ በኢትዮጵያ መንግስትና በህወሓት መካከል የሰላም ውይይት ለማድረግ የተጀመረው ጥረት እንዲቀጥል መጠየቃቸውን መዘገባችን ይታወሳል። በተያያዘ ዜና ጦርነቱ መቀስቀሱ በተገለጸበት በትናንትናው ዕለት የትግራይ ኃይሎች ለሰብአዊ አገልግሎት የምጠቀመውን ነዳጅ ዘርፈውኛል ሲል የዓለም ምግብ ፕሮግራም አስታውቋል። የድርጅቱ ዋና ዳይሬክተር ዴቪድ ቢስሊ በትዊተር አድራሻቸው ባቀረቡት ክስ የዓለም ምግብ ፕሮግራም በትግራይ ክልል ለእርዳታ ስራው የሚጠቀመውን 570,000 ሊትር ነዳጅ የትግራይ ኃይሎች ሰርቀዋል ብለዋል። ምግብ ለማድረስ ነዳጅ ከሌለን ሚሊዮኖች ይራባሉ ያሉት ዋና ዳይሬክተሩ ድርጊቱን አስተያፊና አሳፋሪ ሲሉ ኮንነዋል። ይህ ነዳጅ አሁንኑ እንዲመለስ እንፈልጋለን ሲሉ ማሳስበዋል። ድርጅቱ ያቀረበውን ክስ ተከትሎ የተባበሩት መንግስታትና ዩናይትድ ስቴትስ ድርጊቱን እንደሚያወግዙ አስታውቀዋል። ይህን በማስመልከት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ የትግራይ ኃይሎች የነዳጅ ዝርፊያውን መቀሌው ደሚገኘው የዓለም ምግብ ፕሮግራም መጋዘን በኃይል ገብተው መፈጸማቸውን ገልጸው ድርጊቱን አውግዘዋል።
This morning on August 24th a World Food Program warehouse in Mekelle was forcibly entered by Tigrayan forces who took 12 fuel trucks tankers with 570,000 liters of fuel.
ዛሬ ጠዋት ነሐሴ 18 የትግራይ ኃይሎች መቀሌ የሚገኘው የዓለም ምግብ ፕሮግራም መጋዘን ውስጥ በኃይል በመግባት 570 ሊትር ነዳጅ ያዙ 12 የነዳጅ ታንከር የጫኑ መኪኖችን ወስደዋል። በስፍራው የነበሩ የድርጅቱ ሰራተኞች ይህን ዘረፋ ለማስቆም ያደረጉት ጥረት አልተሳካም። ነዳጁ ምግብ ማዳበሪያና ሌሎች የርዳታ ቁሳቁሶችን ለማድረስ ለሰባዊ አገልግሎት ብቻ የሚውል ነበር። ይህ ነዳጅ መወሰዱ በመላው ሰሜን ኢትዮጵያ ለማህበረሰቡ በሚደረገው የሰባዊ አገልግሎት ላይ ተጽዕኖ ያሳድራል። በሰባዊ ተግባር ላይ የሚፈጸሙን ማንኛውንም ዘረፋ እናወግዛለን። ሁሉም አካላት ዓለም አቀፍ የሰባዊ ጉዳዮችን እንዲያከብሩ የሰባዊ ሰራተኞችን ተግባራትን ቁሳቁሶችን እንዲያከብሩ እንጠይቃለን።
ዩናይትድ ስቴትስም በትግራይ ኃይሎች ተፈጽሟል የተባለው የነዳጅ ዝርፊያ እንዳሳሰባት ገልጻ ድርጊቱን አውግዛለች። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በትዊተር አድራሻው ባወጣው መግለጫ ዩናይትድ ስቴትስ በህውሃት የተወሰዱ 12 የነዳጅ መኪኖች ጉዳይ እንዳሳሰባት በመግለጽ የተባበሩት መንግስታትን ሐሳብ ትጋራለች ብሏል። ነዳጁ አስፈላጊ የህይወት አድን ሰብአዊ ድጋፎችን ለማድረስ ያገለግል እንደነበር የጠቀሰው ቢሮው ሰብአዊ እርዳታ ለተቸገሩ ኢትዮጵያውያን እንዳይደርስ የሚያግድ ማንኛውንም ተግባር እናወግዛለን ሲልም አክሏል። የኢትዮጵያ መንግስትም እንዲሁ ድርጊቱን በማውገዝ ባወጣው መግለጫ የተዘረፈው ነዳጅ እንዲመለስ የሰብአዊ ድርጅቶችም የቀረበውን ማስረጃ ከግምት በማስገባት የሽብር ቡድን ባለው ህውሃት ላይ ግልጽ የሆነ ተጠያቂነትን እንዲያሰፍኑ እንዲሁም ዓለም አቀፉ ማህበረሰብ ወደ ትግራይ የሚገባው እርዳታ ለህዝቡ እየደረሰ ስለመሆኑ ማስተማመኛ እንዲሰጥ ሲል ጠይቋል። የትግራይ ኃይሎች ከመቀሌው የዓለም ምግብ ፕሮግራም የነዳጅ ዝርፊያ መፈጸማቸውን በተመለከተ ለቀረበው ክስ የትግራይ የውጭ ጉዳዮች ቢሮ የተባለ አካል ዛሬ ምሽት ላይ በሰጠው ምላሽ ክሱን አስተባብሏል። ቢሮው ባወጣው የመልስ መግለጫ የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ የትግራይ መንግስት የድርጅቱን የነዳጅ ታንከሮች እንደሰረቀ በመክሰስ በይፋ ባቀረቡት ሐሳብ በጣም ተረብሸናል ብሏል። የትግራይ መንግስት የነዳጅ ታንከሮችን አልሰረቀም ያለው መግለጫው እንዲያውም ለዓለም ምግብ ፕሮግራም 600,000 ሊትር ነዳጅ በብድር መልክ ሰጥቷል ብሏል። የክልሉ አስተዳደር ካለው ውስን የነዳጅ ክምችት ላይ ለሰብአዊ አገልግሎቱ ተደራሽነት እንዳበደረ የገለጸው ይህ ነዳጅ በወቅቱ በተደረሰው ስምምነት መሰረት እንዲመለስም ቢሮው አመልክቷል። ነዳጁ የጤና አገልግሎትን ጨምሮ ለመሰረታዊ አገልግሎቶች እንደሚውልም ነው የገለጸው። እናም በዓለም ምግብ ፕሮግራም የቀረበውን ክስ በመቃወም የተባበሩት መንግስታት በጉዳዩ ላይ ጠንካራ ምርመራ እንዲያደርግም የጠየቀ ሲሆን የክልሉ መንግስት ከሰብአዊ ድርጅቶች ጋር በትብብር መስራቱን ይቀጥላል ሲልም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች ተከታዩም ከተያያዥ ርዕስ ጋር ያቆየናል። የፌዴራሉ መንግስት ህወሓት ፌዴራሉ መንግስት የተኩስ አቁም ስምምነቱን በማፍረስ እርስ በርስ የሚወነጃጀሉበት የሰሜን ጦርነት ዛሬም ለሁለተኛ ቀን ቀጥሎ መዋሉን የአካባቢው ነዋሪዎች አስታወቁ። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ዛሬ ሲናገሩ ህወሓት በሰሜን ወሎ በኩል ከፈተብን ያሉትን ወታደራዊ ጥቃት መከላከያ ሰራዊት፣ የአማራ ልዩ ኃይልና ሚሊሻው በመመከት ላይ ነው ሲሉ ተደምጠዋል። መስፍን አራጌ ዝርዝሩን ይዟል።
ጦርነቱ ማን ጀመረው በሚለው ጉዳይ ላይ አንዱ ሌላውን እየከሰሰ ባለበት በሰሜን ወሎ ራያ ቆቦ ወረዳ አካባቢዎች የተከሰከሰው ውጊያ ዛሬም ቀጥሎ ውሏል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ወረራ ሲሉ የገለጹትን የህወሓት ጥቃት የመመከት ስራ እየተሰራ ነው ብለዋል።
የጸጥታው ኃይላችን የሚችለውን ሁሉ መስዋዕትነት እየከፈለ እና ወረራውን እየመከተ ይገኛል።
የአማራ ክልል መስተዳድር ምክር ቤት ባለፈው ሰኔ 25 የሰሜን ከሰሜን ወሎ ዞን ዋና ከተማ ወልዲያ ወደ ሪጂዮፖሊታንነት ደረጃ እንድታደግ ያሳለፈውን ውሳኔ ተከትሎ ዛሬ በከተማዋ በተዘጋጀው የውቅና መርሃ ግብር ላይ ለመገኘት ነው የክልሉ ርዕሰ መስተዳደር ወልዲያ የተገኙት። በመርሃ ግብሩ ላይ ያደረጉት ንግግር ትናንት በተጀመረው ውጊያ ላይ ያተኮረ ጭምር ነበር። ህወሓትን ጦርነቱን በመጀመር ከሰዋል ርዕሰ መስተዳደሩ።
ያለ ጦርነት መኖር የማያውቀው ወራሪው ወያኔው ቡድን የጦርነት ነጋሪት የጎሰመ በየጊዜው ወረራ ፈጽማለሁ ሲል መቆየቱን የሚታወቅ ነው። ባለው መሰረት ያለ ጦርነት መኖሩን በመሆኑ አሁንም ራሱ ወረራ ለመፈጸም ጦርነቱን በሰሜን ወሎ ዞን ከፍቷል።
የኢትዮጵያ መንግስትና ህወሓት የተኩስ አቁም በማፍረስ ለጦርነቱ ዳግም መቀስቀስ አንዳቸው ሌላውን ይወነጅላሉ። ቀድሞ መግለጫ ያወጣው የትግራይ ወታደራዊ ኮማንድ ጣላት ሲል የገለጻቸው የአማራ ልዩ ኃይል ክፍለ ጦሮች፣ የወሎ ፋኖች፣ ሚሊሻዎች ከመከላከያ የተለያዩ ግረኛ እዞችና ሜካናይዝድ ክፍለ ጦሮች ጋር በመሆን ነሐሴ 18/2014 ዓ.ም ከማለዶ 11 ሰዓት ጥቃት እንደጀመሩበት ገልጾ ነበር። መግለጫው የጥቃት ዘመቻ የተጀመረባቸው ሲል የዘረዘራቸው አካባቢዎች ጩቤበር፣ ጉባጋላና በያሉ አቅጣጫ ወደ አላማጣ፣ ባላና ብሶበር ነበር። የትግራይ ኮማንድ ፖስትን መግለጫ ተከትሎ በመንግስት ኮሙኒኬሽን አገልግሎት በኩል ምላሽ የሰጠው ኢትዮጵያ መንግስት ወንጀላውን አጣጥሎታል። ህወሓትን በሽብር ቡድንነት የተከሰሰው መግለጫ ሰሞኑን ሲፈጽም የሰነበተውን ትንኮሳ ገፍቶበት በምስራቅ ግንባር በቢሶበር፣ በዞብልና በተኩልሽ አቅጣጫዎች ከሌሊቱ 11 ሰዓት ጀምሮ ጥቃት ፈጽሟል ሲል ለጦርነቱ መቀስቀስ ህወሓትን ተጠያቂ አድርጓል። በዚህም ህወሓት ተኩስ ማቆሙን በይፋ አፍርሷል በማለት ከሷል። የፈጸመው ጥቃትም ሆነ እሱን ተከትሎ ያወጣው መግለጫ አስቀድሞ ለትንኮሳው ሲዘጋጅ እንደነበር ግልጽ ማሳያ ነው ብሏል። ይበንዲ እንዳለ ለጦርነቱ ቅርብ በሆነው የራያ ቆቦ ወረዳ ዋና ከተማ ቆቦ አካባቢ የሚኖሩ አስተያየት ሰጪዎች የቀድሞ ማህበራዊና ኢኮኖሚያዊ እንቅስቃሴያቸው እንደቀጠለ ተናግረዋል። በትናንትናው ዘገባችን ላይ አስተያየት ሰጪዎች በቆቦ ከተማ የባጃጅ እንቅስቃሴ ለተወሰኑ ሰዓታት ከመከልከሉና የባንክ አገልግሎት ከመቋረጡ ውጪ ከተማዋ ከቀድሞ እንቅስቃሴዋ እምብዛም የተለየ ነገር አልተስተዋለባትም ሲሉ መናገራቸው ይታወሳል። በዛሬው ዕለትም የከባድ መሳሪያ ድምጽ በቅርብ ርቀት ቢሰማም ባጃጅ እንቅስቃሴ ጀምረዋል፣ ባንኮችም ተከፍተዋል ብለዋል።
አሁን የከተማው ነዋሪ እንደ በፊቱ አይደለም፣ ተረጋግቶ ነው ያለው። ወደ ዲቃላ ወን መድፉ የነበረበት አካባቢ አይደል? እሱ ትንሽ ከተማ የተጠጋ ስለነበረ ሲተኩስ ድምጹ ትንሽ ለሚረብሽ ኢቭን የቤት ሁሉ የማነጋነግ ሁሉ ስሜት ስለነበረ እዛ አካባቢ ያሉናቸው እንጂ ድቡ ስላለ እየደነገጡ የነበረ ወደ ማለ ከተማ ወዱ ምንም
የመረጃ ጥረት እንዳለባቸው የገለጹ አስተያየት ሰጭም አሉ።
አሁን ስለ ጦርነቱ እንደውኛ ወደዛ ስለማናልፍ ማለት ነው ከከተማ ሆኖ እንደዚህ ሆነ ነው እንጂ የሚባለው ትክክለኛው ነገር ምንም ያየነው የለም።
ሌላው የከተማዋ ነዋሪም የተኩስ ድምጽ ቢሰማም
ቆቦ ያው በህዝቡ ደህና ምንም ነገር የለም፣ ግን ድምጹ እንደከፈለ ነው።
ለሁለተኛ ቀን ማለት ነው
ያው ነው አሁን ለሁለተኛ ቀን። ዛሬ ደግሞ በጣም ከትላንትናው ቀድመው ነው የጀመሩት። 9 ሰዓት አካባቢ ሌሊት ማለት ነው ጥቃቱን የሚፈጽሙት በዛ ነው። እና ያው ህዝቡ ትንሽ ያን የባለፈው እንዳይደገም ፍራቻ ቢኖረውም ግን እንዲህ ብዙ ተደናግጧል ለማለት ያስቸግራል።
ከገጠር ሰዎች እየመጡ ነው
ካለው ስጋት አንጻር ብዙ አይመጡም።
ጦርነቱ ይካሄድባቸዋል ተብሎ የሚገመቱት የት አካባቢዎች የሆኑ አሁን
እንደሚሰማው ከሆነ በወትወት ማርያም የምትባላለች እሷ ማለት ለአማራ ክልልና ለትግራይ ያዋስናሉ የሚባሉት ትክክል ጀመዶ ማለት ነው እና እሷ አካባቢ፣ ከዛም ዘባላ ደግሞ ቢሶበር የሚባል አለ አፋር ደንበር ማለት ነው እና በመረዋ በኩል ደግሞ እዚህ ወደ አስከተማ
ወደ ሰቆጣ
በመረዋ በኩል
ውጊያ የሚካሄድባቸው አካባቢዎች ከቆቦ ከተማ ከ10-50 ኪሎ ሜትር ርቀት እንዳላቸው አስተያየት ሰጪዎቹ ይናገራሉ። አስተያየት ሰጪው እሳቸውም ሆኑ በርካታ የአካባቢው ነዋሪዎች ከተማቸውን ለቀው የመውጣት እቅድ እንደሌላቸው ጠቅሰዋል።
አሁን ላይ መሸሽ አዋጭ አይደለም፣ ምክንያቱም ተሸሽቶ ታይቷል። በማንም አዋጭ ስላልሆነ የሚሆነውን ዝም ብለህ ማየት ነው የሚሻለው። ያው ግልጽ ነው እነሱ ሀያርገው እንጂ ከመጡ ምን እንደሚያደርጉ ግልጽ ነው፣ ግን የሚመጣውን በጽዋ መቀበል ይሻላል ሸሽተህ ሌላ ነገር ከመሆን።
ማምሻውን ያነጋገርናቸው ነዋሪዎች ደግሞ የከባድ መሳሪያ ድምፁ ካፍታ ጋብታ በኋላ መቀጠሉን ገልጸዋል። ሁለቱ ወገኖች ተኩስ አቁመው ወደ ውይይት እንዲመጡ የተለያዩ ሙከራዎች ሲደረጉ ከቆዩ በኋላ ነው የሰሜኑ ጦርነት እንደገና ማገርሸቱ የተሰማው። ሁለቱ ወገኖች ውጊያውን እንዲያቆሙና የሰላም ውይይት እንዲጀምሩ የሚደረጉ ግፊቶች እንደቀጠሉ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ1922ና 25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። ተከታዩም አዲስ የተቀሰቀሰውን ግጭትና ሌሎች ተያያዥ ጉዳዮች አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ በትላንትናው ዕለት ኒውዮርክ ላይ በድርጅቱ ጽህፈት ቤት የሰጡትን ጋዜጣዊ መግለጫ ይመለከታል። በዛሬው ጋዜጣዊ መግለጫቸው ደግሞ ዋናው ጸሐፊ ጉቴሬሽ ዛሬ ሐሙስ ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋርም ይነጋገራሉ ሲሉ ለጋዜጠኞች በሰጡት አስተያየት አክለዋል። ቃል አቀባዩ ስቴፋን ዱጃሪች በቀደመው መግለጫቸው ዋና ጸሐፊው የተናገሩትን ነው የሚያነሱት።
And on his way into the council, the Secretary General
ዋና ጸሐፊው ግጭቱ በአስቸኳይ እንዲቆምና በመንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል የታቀደው የሰላም ድርድር ለተቸገረው ህዝብ ያልተገደበ የሰብአዊ ረድኤት ተደራሽነት በተረጋገጠበትና የህዝብ አገልግሎት አቅርቦት በጀመረበት እቅድ እንዲቀጥል ሲሉ ጠንካራ ጥሪ አሰምተዋል ብለዋል።
Ethiopians, Tigrayans, Amharans, Oromos, Afars have all already suffered too much.
ኢትዮጵያውያን የትግራይ የአማራ የኦሮሞና የአፋር ተወላጆች ብዙ መከራ ደርሶባቸዋል ሲሉ ማክለዋል። ዋና ጸሐፊው ግጭቱ በአስቸኳይ እንዲቆምና በመንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የታቀደው የሰላም ድርድር ለተቸገረው ህዝብ ያልተገደበ የሰብአዊ ረድኤት ተደራሽነት በተረጋገጠበትና የህዝብ አገልግሎት አቅርቦት በጀመረበት እቅድ እንዲቀጥል ሲሉ ጠንካራ ጥሪ አሰምተዋል ብለዋል።
Parts of the country face the risk of flooding in the coming weeks. More than 1.7
እንደገና የተቀሰቀሰው ውጊያ ምን አይነት ተጽዕኖ እንዳለው ለማሳያ ያህል ዛሬ ጠዋት ነሐሴ 18 በመቀሌ የሚገኘው የWFP መጋዘን በኃይል ጥሰው የገቡት የትግራይ ኃይሎች 12 ሙሉ የነዳጅ ማከማቻዎች የያዙትን 570,000 ሊትር ነዳጅ ወስደዋል። በስፍራው የሚገኘው ቡድን ይህንን ዘረፋ ለመከላከል ያደረገው አልተሳካም። ይህ የነዳጅ ክምችት ለሰብአዊ አገልግሎት፣ ለምግብ፣ ለማዳበሪያና ሌሎች የአደጋ ጊዜ እርዳታ አቃዎች ማጓጓዣ ብቻ ጥቅም ላይ መዋል የነበረበት ነው። የዚህ ነዳጅ መጥፋት በሰሜናዊ ኢትዮጵያ በሚገኙ ማህበረሰቦችን ለመርዳት በሚካሄደው ሰብአዊ ስራ ላይ ተጽዕኖ ያሳድራል። ማንኛውም ይህን መሰል ለሰብአዊ እርዳታ በሚውሉ ቁሳቁሶች ላይ ወይም ለሰብአዊ ረድኤት በተጠበቁ ስፍራዎች ላይ የሚፈጸም ዘረፋ ወይም በኃይል የመውረስ ድርጊትን እናወግዛለን። እናም ሁሉም ወገኖች በአለም አቀፍ የሰብአዊ ድንጋጌዎች መሰረት ግዴታቸውን እንዲወጡና የሰብአዊ ሰራተኞች እንቅስቃሴዎችን፣ ንብረቶችንና ቁሳቁሶችን ጥበቃ እንዲያከብሩ እንጠይቃለን።
አመሰግናለሁ ደረጀ። ክብራትና ክብራን አድማጮች በዚሁ ርዕስ ላይ የተሰናዳው የመጨረሻው ዘገባ ደግሞ አጃንስ ፍራንስ ፕሬስ ከአዲስ አበባ ላይ ነዋሪዎችን አነጋግረው እነፍ ኢስ እነፍ ይበቃል ማለት ይበቃል ነው በሚል ያጠናቀረው ዘገባ ነው።
ጧትም እንደዚሁ ስሰማ በጣም ነው የደነገጥኩት። ለሰላም ተዘጋጅቷል ብለን ተስፋ አርገን ነበር። አሁን ግን ተስፋው ጨልሟል። ወደውኛ ምገው ሆነ ለኢትዮጵያ ህዝብ የሚያስው አይደለም፣ ለትግራይም ለኢትዮጵያም ህዝብ የሚያስው አይደሉም እዚህ መስታሪያ የሚያነሱ። ስለዚህ መስታሪያቸው ቁጭ አርገውም አሁንም አልመሸም ወደ ሰላም እንዲመጡ እማጸናለሁ። ለኢትዮጵያ ህዝብም ይሄ ወጥቶ ሊናገረው የሚገባ ነው። ይብቃን ይብቃን ይብቃን።
ድርድር ውስጥ መግባት በሰላም የሆነ ይሄ ፖለቲካ የውቀትና የአርት ጉዳይ ነው። ያንን ተጠቅሞ ወደ ድርድር መምጣት ተቀራርቦ መነጋገር እንደ ኢትዮጵያ ቤዚክ በቃ ከሌላው ዓለም ካንደ ከነ ሶሪያ ከሌሎች በጦርነት ከወደሙ ሀገራት ልንማር የሚገባ በጣም መሰረታዊ ነገር እሱ ነው።
እንዳማራጭማ መሆን የነበረበት እርቁ ነበር፣ ዋናው ሰላሙ ነበር። በጦርነት ባለፈውም የታየ ነው፣ አሁንም የሚቀጥለውም ያው ውድመት ነው። ሌላ ምንም የሚመጣ ነገር የለም። ግን አማራጩ ሰላም ነበር። አማ ደሞ ሰላም ካልሆነ ግዴታ ነው እንግዲህ፣ ሌላ ምንም አማራጭ የለም።
ከሰላም በላይ ምንም ነገር የለም። ጦርነት ሰውን ይበላል፣ ሀብትን ይበላል፣ አገርን ያወድማል። ከዛ ደግሞ የማንም መጫወቻ እንሆናለን እርስ በርሳችን እየተዋጋ። ስለዚህ ይልቁንስ ሰጥቶ መቀበል የሚባል አለ። አንዱን አንዱን እውነተኛ ለኢትዮጵያውያን ምናስከው ከሆነ አገራችን የምንወዱ ከሆነ ጦርነት የሚባል ለኛ አይገባም። ጦርነት እናውቀዋለን፣ ለዘመናት ኖረናል።
Thank ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአማርኛው ቋንቋ ክፍል ከአሜሪካ ድምጽ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን በተከታዩ የመጨረሻው መጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል አማሮ ልዩ ወረዳ የተከሰተው ድርቅ ተከትሎ የሕክምና እርዳታ ከተደረገላቸው ዜጎች መካከል 3 ህጻናት ህይወታቸው ማለፉን የወረዳው ጤና ጥበቃ ጽሕፈት ቤት አስታወቀ። ከ800 በላይ ነዋሪዎች በወረዳው በሚገኙ የጤና ተቋማት መታከማቸውንም በወረዳው የጤና ድንገተኛ ቅኝት ድጋፍ አስተባባሪ አቶ አሸናፊ ሻርዳ ገልጠዋል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ጎሹ ጌታቸውን በበኩላቸው በወረዳው በተከሰተ ድርቅ ከ150 ሺህ በላይ ዜጎች ያስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል ነው ያሉት። በ2012 ከደረሰው ጀምሮ ለተከታታይ የምርት ወቅቶች ዝናብ በመጥፋቱና በአካባቢው አለ በሚሉት የጸጥታ ችግር የተነሳ ድርቅና ከፍተኛ ረሃብ መከሰቱን የወረዳው አርሶ አደሮችም ያስረዳሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ ተከታትሎታል።
በደቡብ ክልል አማሮ ልዩ ወረዳ በተከሰተ ድርቅ ያስቸኳይ ጊዜ የምግብ እርዳታ ከመያስፈልጋቸውና ድርቁን ተከትሎ የሕክምና እርዳታ ሲደረግላቸው ከነበሩ ዜጎች ውስጥ የ3 ህጻናት ህይወት ማለፉን የገለጹት የአማሮ ልዩ ወረዳ ጤና ጥበቃ ጽሕፈት ቤት የጤና ድንገተኛ አደጋዎች ቅኝትና ድጋፍ ስራ አስተባባሪ አቶ አሸናፊ ሻርዳ ናቸው። ከምግብ እጥረት ጋር በተያያዘ ለጤና ችግር የተጋለጡ ሰዎች በወረዳው በሚገኙ የጤና ተቋማት መታከማቸውን አቶ አሸናፊ ገልጿል።
አጠቃላይ 870 ህጻናቶች ናቸው የታከሙት። ከዚህ ውስጥ በተመላላሽ ህክምና 817 ነው የታከሙት። በተኝቶዎችና 53 ናቸው የታከሙት። ተኝቶ ከታከሙት ውስጥ 3 ህጻናቶች ናቸው የሞቱት፣ 50ው ድነው ወጥቷል።
አቶ ጴጥሮስ በንጆ በአማሮ ልዩ ወረዳ የደርባዴ ቀበሌ ነዋሪ ናቸው። በወረዳው ድርቅ ተከሰተው በተከታታይ ባጋጠመም የዝናብ እጥረት መሆኑን ገልጸው ለረሃብ መጋለጣቸውን ተናግሯል።
በጣም የደከመ ነው ሰው፣ አጋጣሚ እንኳን በብዛት በጣም የተጎዳ ነው። በጣም ነው ብዛት እየተጎዳ ያለ።
የዘሩት የበቆሎ፣ የጤፍ፣ የእንሰት፣ የካሳባ፣ የስንዴ፣ የገብስና የአድንጓረ ምርቶች መጥፋታቸውና ከዚህ በፊት ራሳቸውን ችለው ሲመገቡ ቢቆዩም አሁን ግን ከሌሎች አካባቢዎች ነጋዴዎች የሚያመጡትን እህል በውድ ዋጋ እየገዙ እንደሆነም አብራርቷል።
2012 ጀምሮ ምንም ዝናብ የሚባልበት በለጣለም ምንም ምርት የሚባለው ያው ወቅቱ ስለሆነ ከንቱ እየለፋነን በቆሎ፣ ስንዴ የተመሳሰሉትን የሻሸማኔ አካባቢ ዞ ነጋዴ ያመጣል። በዛ ነው 1 ኪሎ ግራም በቆሎ 45 ብር ነው። ጤፉ ያው ወደ 55-60 ብር
በድርቁ ምክንያት ተጎድተው ወደ ጤና ተቋማት መጥተው እየታከሙ ያሉት በራሳቸው ወደ ጤና ተቋማት የመጡ መሆናቸውን የተናገሩት አቶ አሸናፊ የተጎዱ ሰዎች ቁጥር ከዚህ ሊጨምር ይችላል ብሏል።
ወደ ሕክምና የሚመጡ ሰዎች ባለሙያው ገብቶ ለይቶ የክንድ ለክቶ ኪሎ አንስቶ ነው መለየት የሚቻለው እና በዚህ መስፈርት ለይቶ ወደ ሕክምና የሚያመጣቸው ሳይሆን አሁን ሕክምና ላይ ያሉ ሰዎች በራሳቸው በሽታው ሲጠናባቸው የሚመጡ ናቸው። በራሳቸው በሽታ ሲጠናባቸው የሚመጡት ደግሞ ገንዘብን ስለሌላቸው እነዚህ ሰዎች የመምጣት ዕድላቸው በጣም ደቂተኛ ነው። ጥቂቶቹ ናቸው አሁን ቢታመሙም እንኳን ወደ ሕክምና የሚመጡት።
ድርቁን ተከትሎ ረሃብ ገብቷል። ሰዎች በተለይም መቋቋም ያቃታቸው ሕጻናትና ሴቶች ታመዋል ያሉት ደግሞ 3 ልጆች አባት የሆኑት የጀሎ ቀበሌ ነዋሪ አቶ ሰብስቤ ቸርነት ናቸው። በቂ ባይሆንም ሰሞኑን የእህል እርዳታም እንደተሰጣቸው ተናግሯል።
በጣም ረሃብ ነበረ ሰው አማሩ ልሽ አሁን አሳይል መግባት ጀምሯል እንጂ በጣም ነበረ ሰው ሊያልቀም ደቃው የከፋል። በኮታ ደረጃ አልተስተካከለም። እኛ መጀመሪያም የኛ ህዝብ ቁጥር አልተስተካከለም የሚል ቅሬታ ነበረን። ያ አልተስተካከለም ግን እስካሁን ይስተናገድ በነበረው ቁጥር ብቻ ነው ተሰጠ።
የወረዳው አርሶ አደሮች ከ2012 ዓ.ም ጀምሮ ለተከታታይ የምርት ወቅት ዝናብ በመጥፋቱና በአካባቢው አለ በሚሉት የጸጥታ ችግር የተነሳ ድርቅ መከሰቱን ያስረዱት የወረዳው የግብርና ጽሕፈት ቤት ኃላፊ አቶ ጎሹ ጌታቸው በበኩላቸው በወረዳው በተከሰተ ድርቅ ከ140 ሺህ በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተናግሯል። በወርዳው ድርቅ ተከሰተው በሶስት ምክንያቶች እንደሆነ የተናገሩት አቶ ጎሹ የጠፋውንም የምርት መጠን ጠቅሰዋል።
አጠቃላይ 24110 ሄክታር ነው የታረሰው። ከዚህ ውስጥ በዘር የተሸፈነው 18992 ሄክታር በዘር ተሸፍኖ ነበር። ከዛ ውስጥ ይገኛል ተብሎ የተጠበቀው ምርት 716065 ኩንታል ይገኛል ተብሎ ተጠብቆ ነበረ። ምንም አይነት ምርት ማግኘት ያልቻልንበት እና አካባቢው አሁን ባለው ሁኔታ ላይ ከፍተኛ ተጋላጭነት አደጋ ውስጥ የገባበት ሂደት ነው ያለ
መንግስታውና መንግስታው ያልሆኑ ተቋማትም ድጋፍ እያቀረቡ ናቸው ሲሉ ገልጿል። በጉዳዩ ላይ የክልሉን ባለስልጣናት አስተያየት ለማካተት ያደረገው ጥረት አልተሳካም። ይሁን እንጂ በደቡብ ብሔር ብሔረሰቦችና ህዝቦች ክልል በበልግና በመህር አዝመራ ወቅት ባጋጠመ የዝናብ እጥረትና ስርጭት መዛባት ሳቢያ ከ3.4 ሚሊዮን በላይ ዜጎች ለምግብ ዋስትናና ለምግብ ክፍተት ችግር መዳረጋቸውን የክልሉ የግብርና ቢሮ ከቀናት በፊት ባወጣው መግለጫ አስታውቋል። የምግብ እርዳታ ከሚያስፈልጋቸው ዜጎች መካከል 2.7 ሚሊዮን የሚሆኑ ዜጎች አስቸኳይ የዕለት ደራሽ እርዳታ እንደሚያስፈልጋቸው መመላክቷል። በዝናብ እጥረት ስርጭት መዛባትና ወቅቱን አለመጠበቅ ምክንያት ሰብላቸው ለወደመባቸውና ለተበላሸባቸው የክልሉ አርሶ አደሮች የማካካሻ ዘር ለማቅረብ የክልሉ መንግስት ከ55 ሚሊዮን ብር በላይ በጀት መድቦ የተንቀሳቀሰ መሆኑ ተጠቅሷል። በደቡብ ክልል ብቻ ሳይሆን በኢትዮጵያ በተከሰተ ድርቅ በሚሊዮኖች የሚቆጠሩ ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተዘግቧል። ኢትዮጵያ ከ40 ዓመታት በኋላ አስከፊ የተባለውን ድርቅ ያስተናገደች መሆኑን የገለጠው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻም ድጋፍ እንደሚሹ የተለዩ 17 ሚሊዮን ዜጎች መኖራቸውን ጠቁሟል። 3.5 ሚሊዮን እንስሳትም በድርቁ የተነሳ መሞታቸውን አስታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ክብራትና ክብራን አድማጮች ዮናታንን ላመስግንና በዚሁ የድርቅ ርዕስና ሌሎች ተዛማች ጉዳዮች ዙሪያ አካባቢውን ወዳጠቃው የድርቅ ሁኔታ ያተኮረ ወደ ኦሮሚያ ክልል የሚወስደን ዘገባ አልወሰዳችሁ። ድርቅ ባጠቃው የኦሮሚያ ክልል የምስራቅ ባሌ ዞን የተከሰተውን የኩፍኝ በሽታ ወረርሽኝ ይመለከታል። ገልሞ ዳዊት ነው ያጠናቀረው።
ድርቁ በተደጋጋሚ ባጠቃቸው የምስራቅ ባሌ ዞን ወረዳዎች የኩፍኝ በሽታ በወረርሽኝ መልክ መከሰቱን የዞኑ የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ጄላን አደም ተናግረዋል። በሽታው በስፋት መታየት ከጀመረ 3 ሳምንታት ማስቆጠሩንና እስካሁን በተረጋገጠው ከ400 በላይ የሚሆኑ ህጻናት ለወረርሽኙ መጋለጣቸውን ለአሜሪካ ድምጽ ገልጸዋል።
ከሰጥዩ አናሌ ጉድንቻ ከሳና ፍክስ ሙለቴ
በዞኑ 4 ወረዳዎች ውስጥ ባሉ 16 ቀበሌዎች ነው ይህ በሽታ የታየው። በሽታው ከተከሰተባቸው ቀበሌዎች መካከል 12ቱ ሰዌና ወረዳ ውስጥ የሚገኙ ናቸው። ሌሎቹ 4 ቀበሌዎች በጎሎልቻ፣ ራይቱና ለጋይዳ ወረዳዎች ውስጥ የሚገኙ ናቸው። ይህ በሽታ ህፃናትን ነው እየጎዳ ያለው። የጤና ባለሙያዎችም እስካሁን በበሽታው ለተጠቁ 456 ህፃናት ህክምና አድርገዋል። ከነዚህም 296ቱ ታክመው አገግመዋል።
ከነከሰ ዲፕሎማ ሰልጠም እጃ ያለው ይህ ሳይያቲን ሳይያኔ ይሩ
በሽታው በዞኑ ተከስቶ ካለ ድርቅ ጋር እንደመገናኝ ተጠቁመው በተለይ ለምግብ እጥረት ተጋልጠው ባሉ ህፃናት ላይ እየተከሰተ መሆኑን ያመለከቱት አቶ ጄላን መንግስት አፋጣኝ ድጋፍ ይደረግላቸው ዘንድ እየሰራ ነው ብለዋል። አያይዘውም በመንግስት አቅም ብቻ በሽታው መቆጣጠር የሚቻል አይደለም ካሉ በኋላ ግለሰቦችና የትራዶ ድርጅቶችም የበሽታው መዛመት ለመቆጣጠር እንደረባረቡና በድርቁ ለምግብ እጥረት የተጋለጡትን ወገኖች እንዲያግዙ ጥሪ አቅርበዋል። የምስራቅ ባሌ ዞን ጤና መምሪያ ምክትል ኃላፊ ሲስተር ምስራ ሱሩርም በበኩላቸው ሰዎች ምግብ ፍለጋ ስለሚንቀሳቀሱ እስካሁን የወረርሽኙን መዛመት ሙሉ በሙሉ መግታት ያለመቻሉን አስረድተዋል። እስካሁን ባለው ህሙማን ለማከም የሚረዳ መድኃኒት አቅርቦት ቢኖርም በሽታው የሚያገረሽ ከሆነ ግን ሁኔታው ከዞኑ አቅም በላይ ሊሆን ይችላል ብለዋል። የዞኑ አስተዳደር እንደገለጸው እስካሁን በወረርሽኙ የሰው ሕይወት አልጠፋም። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
ገልቦ ዳዊትን አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕስ ደግሞ ወደ ጎረቤት ሶማሊያ ይወስደናል። በሶማሊያ በጋዜጠኞች ላይ የሚደርሰው ጥቃት እየጨመረ መሆኑ ተዘገበ። የሰው ሕይወት የሚቀጥፉ ተቃውሞች፣ ጠንካራ ድርቅና የምርጫ ውዝግቦች ባሉባት ሶማሊያ በአገሪቱ የሚገኙ የመገናኛ ብዙሃን ለጥቃት ተጋልጠዋል ነው የሚለው። የአሜሪካ ድምፁ መሐመድ ዳይሴን ከሞቃዲሾ ባጠናቀረው ዘገባ የመገናኛ ብዙሃን ተቋማትን ጠቅሶ እንዳጠናቀረው በሶማሊያ ጋዜጠኞች ላይ የሚፈጸመው በዘፈቀደ መታሰር፣ ዛቻና ድብደባ እየጨመረ ነው ይላል። ሳራነት የምታቀርብልን።
በዘፈቀደ እየያዙ ማሰር፣ ማስፈራራት፣ ማንገላታት የሶማሊላንድ ጋዜጠኞች እየበረታባቸው ያለ ጥቃትና መከራ መገለጫዎች መሆናቸውን የመገናኛ ብዙሃን ማህበራት እየተናገሩ ናቸው። ምርጫው ሊዘገይ ይችላል በሚል ሰበብ ተገንጣይቱ ሶማሊላንድ ዋና ከተማ ሃርጌሳ ውስጥ የተነሳን ሁከት የቀላቀለ ተቃውሞ ሲዘግቡ የነበሩት አብዲናስር ኑርና አህመድ ዛኪ መሐመድ የሚባሉ የሆሪያል 24 ቴሌቪዥን ጋዜጠኞች ከሁለት ሳምንት በፊት በፖሊስ ተይዘዋል። ፖሊስ ጋዜጠኞቹን መጀመሪያ ወደ ወንጀል ምርመራ ክፍል ወስዷቸው የነበረ ቢሆንም በኋላ ግን ባለፈው ሰኞ ነሐሴ 9 ወደ ማንዴራ እስር ቤት አዛውሯቸዋል። ትናንት ረቡዕ መለቀቃቸውን ከቪኦኤ ጋር በስልክ የተነጋገሩት ሃርጌሳ የሚገኙ ጋዜጠኞች አመልክተዋል። በጋዜጠኞች ላይ የሚካሄዱት ጥሰቶች፣ ወከባዎችን እየተከታተለ የሚዘግበው የሶማሊ ጋዜጠኞች ህብረት የሚባለው ተቋም እንዳለው ፖሊስና የደህንነት ተቋሙ በመገናኛ ብዙሃን ላይ በተደጋጋሚ ጥቃቶችን ቢያደርሱም በዛው ጊዜ ለሚፈጽሟቸው ረገጣዎች ሲጠየቁ አይስተዋልም። ጋዜጠኞቹ ላይ ጥቃት እየደረሰ ያለው ብሔራዊ ቀልብን በሚጠሩ ጉዳዮች ላይ እንዳይዘግቡ ለማድረግ ወይም ለማፈን ነው ሲሉ የህብረቱ ዋና ጸሐፊ አብደሌ አህመድ ሙሚን ለቪኦኤ ተናግረዋል። ብዙ ጊዜ በሙስና በሰብአዊ መብት ጥሰቶችና ሌሎችም ጥፋቶች ላይ የሚዘግቡ መገናኛ ብዙሃን የተደጋጋሚ ጥቃቶች ኢላማዎች መደረጋቸውንና ስራዎቻቸውን መስተጓጉላቸው አብደሌ አመልክተዋል።
Attacks against journalists and the detention and the raid on media houses has also increased.
በጋዜጠኞች ላይ የሚፈጸሙ ጥቃቶች እንዲሁም እስራትና በሚዲያ ተቋማት ላይ የሚፈጸሙ ወረራዎች እየጨመሩ መጥቷል። የዚህ ምክንያቱ ሶማሊላንድ ብዙ ቀውሶች ውስጥ መግባቷ ሲሆን አንደኛው ድርቁ ያስከተለው ሰብአዊ ጉዳትና መንግስት ምላሽ መስጠት አለመቻሉ፣ ሁለተኛው የምርጫ ውዝግብና ሌላኛው ቀነ ገደብ የፊታችን ህዳር የሚያልቅ መሆኑ ናቸው። ለዚህ ነው ባለስልጣናቱ ወቀሳና ትችት አዘል ድምጾች እንዳይሰሙ ጋዜጠኞች ላይ ወከባ የከፈቱት።
ፌደራል ፖሊስ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ይሁን እንጂ ሞቃዲሾ ውስጥ አንድ ጋዜጠኛ ላይ ጥቃት አድርሰዋል የተባለ አባሉን በቁጥጥር ስር መዋሉን አንድ የፖሊስ ቃል አቀባይ ባለፈው ሐምሌ ሰጥተውት በነበረ መግለጫ ላይ ተናግረዋል። ማንኛውም የጋዜጠኞች ስራ እንደ ወንጀል ሊታይ እንደማይገባው ያሳሰቡት የጋዜጠኞች ደህንነት ተሟጋቾቹ ዓለም አቀፍ ቡድን ወይም ሲፒጄ የሰሃራ በስተደቡብ አፍሪካ ተጠሪ ሙጠኪ ሙሞ ጋዜጠኞች የተቃውሞ ሰልፎችን ጨምሮ ማንኛውንም የህዝብ ጉዳዮች መዘገብ እንደሚጠበቅባቸው አመልክተዋል። በመገናኛ ብዙሃን ላይ እየበረታ በሚያሳይ ሁኔታ ቢቢሲ መታገዱን ጨምሮ በፕሬስ ላይ የሚካሄዱ የጥቃት አድራጎቶች ሁሉ ሲፒጄን አብዝተው እንደሚያሳስቡት ተጠሪው ገልጿል።
The impact of these violations is to send a message of
የነዚህ የማዋከብ አድራጎቶች ተዛማጅ ትርጉም ለሰፊው የመገናኛ ብዙሃን ማህበረሰብ የፍርሃት መልእክት ማስተላለፍ ነው። እነዚህ ጥሰቶች ጋዜጠኞች እውነትን ከመናገር ነጻነትና የውታቸውን አደጋ ላይ ከመጣል ይልቅ ራሳቸውን ሳንሱር እንዲያደርጉ የሚያስገድዳቸው ድባብ ለመፍጠር የሚካሄዱ ናቸው። በእንዲህ አይነቱ ሁኔታ ውስጥ ግን ይበልጥ የሚጎዳው ነቃሽ መረጃዎችን ከተለያዩ ምንጮች ሳይገኝ የሚቀረው መንግስት ራሱ ነው።
ታዋቂው የሰብአዊ መብት ተሟጋች አህመድ የሱፍ ሁሴን ጋዜጠኞች ከጥቃት ሊጠብቅ የሚገባው
ሕግ ሶሐፈት ሙሂመት አጥ ወበላዳ
ለመገናኛ ብዙሃኑና ለጋዜጠኞች ልዩ ትርጉም ያለው የፕሬስ ሕግ ረቂቅ የሚገባው ቦታ ስላልተሰጠው ጸድቆ ሕግ እንዳይሆን እንኳን ለእንደራሴዎቹ አልተላከም።
ጋዜጠኞቹ ዋና ከተማይቱ መቅዱሾ ውስጥም ወከባና ጥቃቶች የሚፈጸምባቸው መሆኑንና ባለፈው እሁድ እንኳን የአይን እማኞች ከፖሊስ ተተኮሰ ባሉት ጥይት የተመታ ቪዲዮ ሲቀርጽ የነበረው የኤም 24 ቴሌቪዥን ጋዜጠኛ አጣዳፊ ቀዶ ሕክምና ተደርጎለታል። ጉዳት የደረሰበት አህመድ ኑር በሃያት ሆቴል ባለፈው ሳምንት የተፈጸመውን ጥቃት በመዘገብ ላይ ነበር። ሶማሊያ ባለም ለጋዜጠኞች እጅግ አደገኛ ከመባሉ ብዙ ጋዜጠኞች ከመገደልባቸው ሀገሮች አንዷ ስትሆን ባለፈው 12 አመት ውስጥ 50 ጋዜጠኞች እንደተገደሉባት RSF በሚል የስሙ መጻር የሚታወቀው ድንበር የለሽ ሪፖርተሮች የሚባለው ዓለም አቀፍ ቡድን በቅርቡ ባወጣው ዘገባ አስተውቋል። በአፍሪካ ለጋዜጠኞች ባደገኛነት ሶማሊያን የሚተካከል የለም ብለዋል RSF።
ባልደረባችንን ሳራ ዳኘውን አመሰግናለሁ። አድማጮች አሁን ለምሽቱ የመጨረሻው አዳደረግነው ቅንብር ልሰዳችሁ። ኢትዮጵያ በኤሌክትሮኒክስ የታገዘ የሀብት ምዝገባ ስርዓት መዘርጋቷ ተገለጠ። የሀብት ምዝበራን ለመከላከል ያስችላል የተባለለትና ከከፍተኛ ባለስልጣናት እስከ ዝቅተኛ የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ የሚደረግበት የኤሌክትሮኒክስ ምዝገባ ስርዓት መጀመሩን የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ካለፈው ጥር ወር አንስቶ በመዲናዋ አዲስ አበባ በተደረገ የኤሌክትሮኒክስ የሀብት ምዝገባ ስርዓት ከፍተኛ የመንግስት አመራሮችን ጨምሮ ከ50,000 በላይ ሰዎች ሀብታቸውን አስመዝግበዋልም ተብሏል። ኢትዮጵያ የሀብት ማሳወቂያና ማስመዝገቢያ አዋጅን በ2002 ዓ.ም ተግባራዊ ብታደርግም ሀብታቸውን የሚያስመዘግቡ ዝቅተኛ የመንግስት ተቀጣሪዎች እንጂ ከፍተኛ ተሿሚዎች አይደሉም ሲሉ አስተያየት ሰጪዎች ይናገራሉ። ለዝርዝሩ መስፍን አራጌ።
በፌደራል ስነ ምግባርና ጸረ ሙስና ኮሚሽን የሀብት ምዝገባና ማሳወቅ ኮሚሽን ዳይሬክቶሬት ዳይሬክተር መስፍን በላይነህ በወረቀት ሰነድ የሚደረገው የሀብት ምዝገባ ዘንድሮ ወደ ኤሌክትሮኒክስ መቀየሩንና ከ50,000 በላይ ሰራተኞች ሀብታቸውን ማስመዝገባቸውን ገልጸዋል።
በቀይ መነሻው የተባበሩት መንግስታት የጸረ ሙስና ኮንቬንሽን እንዲሁም የአፍሪካ ህብረት ጸረ ሙስና ስምምነት የህገ መንግስቱ አንቀጽ 12:1 የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን አለበት የሚለው ህጋዊ መነሻዎቹ ናቸው። በዚሁ አግባብ ከ2003 ዳር ወር ጀምሮ የሀብት ምዝገባ ስርዓት በኢትዮጵያ ተግባራዊ ሆኖ እስከዛሬ እየተፈጸመ ነው ያለው። ባለፉት 10 አመታት በሰነድ ነበር ሲካሄድ የነበረው። በዚህ አመት ግን የዲጂታል ቴክኖሎጂ እንዲቀላቀል ተደርጓል። አሁን ላይ እያካሄድን ያለነው ምዝገባ በዲጂታል ቴክኖሎጂ ወይም ደግሞ በቀላሉ ሰዎች ከየትኛውም ዓለም ሆነው ቀጥታ ከላፕቶፕ፣ ከስማርት ስልክ እና ከማንኛውም በቀላሉ ልንገለገልባቸው ከምንችልባቸው የኤሌክትሮኒክ መሳሪያዎች ሀብትን ከቤት ሆኖ ከስራ ገበታ ሆኖ ከየትኛውም ቦታ ሆኖ መሙላት እንዲቻል የሚያስችል ነው። ከጥር ወዲህ የጀመርነው ሲስተሙ ከ50,000 በላይ ሀብት አስመዝጋቢዎች ሀብታቸውን አስመዝግበዋል።
የኤሌክትሮኒክስ የምዝገባ ስርዓቱ ይፋ ከመሆኑ በፊት ሀብታቸው ያስመዘገቡ አካላት በተለይም ከፍተኛ ባለስልጣናት እንዴት ይስተናገዳሉ የሚል ጥያቄ ቪኦኤ ለዳይሬክተሩ አቅርቦ ነበር።
በሰነድ አስመዝግበው የእድሳት ምዝገባ ከደረሰባቸው የእድሳት ምዝገባ የሚያካሄዱት በአዲሱ ሲስተም፣ እንዲሁም ደግሞ በአዲስ ወደ ሹመት አለሚመጡ ከፍተኛ ባለስልጣናት ወይም ደግሞ በየደረጃ ያሉ ኃላፊዎች ደግሞ ቀጥታ በቴክኖሎጂ ሀብታቸውን የሚያስመዘግቡበት እድል አለ ማለት ነው።
በኤሌክትሮኒክስ የምዝገባ ስልት ሀብት ማስመዝገብ መጀመሯ ኢትዮጵያን በምስራቅ አፍሪካ ከቀዳሚዎቹ ተርታ ያሰልፋታል የሚሉት ዳይሬክተሩ በተለይ በሰነድ ይፈጸም የነበረው ምዝገባ ለመረጃ ስህተት፣ ለጊዜና ለሀብት ብክነት ምክንያት እንደነበር ያስታውሳሉ። የኤሌክትሮኒክስ ምዝገባው መጀመር አሰራሩን ቢያዘምነውም ወደ ክልሎች አለመውረዱ ግን አሁንም በርካታ ሀብት አስመዝጋቢ በነባሩ አሰራር እንዲቀጥል ያደርጋል ያሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን ትዕዛዙ እንግዳ ናቸው።
እኛ ጋር የዚህ ሀብት ማሳወቅና ምዝገባ ስራ በኤሌክትሮኒክስ ወይም በኦንላይን ሳይሆን በወረቀት በሀርድ ኮፒ የሚሰራበት ሁኔታ ነው ያለው። ያው ለስራችን የተለያዩ ፈታኝ ሁኔታዎች አሉ። በሀርድ ኮፒ በምንሰራበት ጊዜ በወረቀት ላይ የተለያዩ ስህተቶች እንኳን ቢኖሩ ወዲያውኑ ለማረም ያስቸግራል። ስር ድልዞች ይኖሩበታል። ሰው በሚጽፍበት ጊዜ የተለያዩ ሀሳቦች ሊቀያየር ስለሚችል እነዚያ ለማስተካከል እድሉን የማይሰጠው ስለሆነ እነኝህን በኦንላይን በኤሌክትሮን ዘዴ የማስመዝገቡ ዘዴ ግን የተሻለና አማራጭ ያለ ስለሆነ አብዛኛው በአሁኑ ሰዓት በፌደራል ደረጃ ተንጠልጥሎ ያለ ስለሆነ ወደ ክልሎችና ከተሞች የሚዳረሱበት ሁኔታ ቢፈጠር የተሻለ የሀብት ማሳወቅና ምዝገባን ስርዓት ለማከናወን ያስችላል ብለን ነው እያሰብን ያለ ነው። አብዛኛው እንግዲህ ሰራተኛ ያለው በክልሎችና በከተሞች ደረጃ ነው ያለው። ኢቨን እስካሁን ድረስ በሙከራ ደረጃም ወደ ከተሞችና ክልሎች አልወረደም።
በየሁለት ዓመቱ በሚደረግ እድሳት ላለፉት 10 ዓመታት የሀብት ማስመዝገብ ሂደቱ መቀጠሉ ይታወሳል። ያስገኘው ውጤትና ያጋጠመው ተግዳሮት ግን በይፋ ባለመገለጹ ምዝገባውን በጥርጣሬ ጥርጣሬ ለማየት ተገደናል ያሉ አስተያየት ሰጪዎች አሉ። በሀብት ማስተዋወቅና ምዝገባዎቹ ተመራጮች፣ የመንግስት ተሿሚዎችና ጉዳዩ የሚመለከታቸው የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ የተመዘገበውን ሀብት ዜጎች መረጃውን ሲጠይቁ ተደራሽ ማድረግ፣ ከገቢያቸው በላይ ሀብት አፍርተዋል ወይም ያልተገባ ሀብት ይዘዋል ተብለው የሚጠረጠሩ ካሉ ሀብታቸው ተጣርቶ ክስ እንዲመሰረትባቸው በዝርዝር ቢገልጽም በታሰበው ልክ አለመፈጸሙን አስተያየት ሰጪዎች ይናገራሉ። በወሎ ዩኒቨርሲቲ የህግ ትምህርት ክፍል ዲን ሰለሞን ጎራው አዋጁ ሀብታቸውን ለማስመዝገብ ፈቃደኛ ባልሆኑ ግለሰቦች ላይ የሚያስቀምጠው የህግ ተጠያቂነት ግልጽነት የጎደለውና ሊፈጸም ከሚችለው ጥፋት ጋር የተመጣጠነ አይደለም ባይ ናቸው።
ሳያስመዘግቡ ቢቀሩ ምን አይነት እርምጃ ይወሰዳል የሚለው በህጉ ብዙ ግልጽ አይደለም። በህጉ ላይ እንደተቀመጠው ነገር ምንድነው? ቀነ ገደቦችን በማስቀመጥ አዋጁ ከወጣ 6 ወር በኋላ በሚቀጥሉት እንደገና 6 ወራት ይመዘገባል ያለ ቢሆንም ከዛ በኋላ በማያስመዘግቡት ላይ 1000 ብር አስተዳደራዊ ቅጣት ብቻ ይቀጣሉ ይሄን የሚለው። ይሄ ደግሞ ሙስና ወንጀል ፈጽሞ በሚሊየን ሊዘርፍ የሚችልን ሰው በጣም በቢሊየን ሊመዘግብ የሚችልን ሰው 1000 ብር በመቅጣት አስተማሪ የሆነ ቅጣት ነው ለማለት የሚቻላል። ይልቁንም ከሌሎች ሀገራት ልምድ እንደሚያሳየው የዲሲፕሊን ቅጣት አካል ማድረግ ይሄን ጉዳይ ምክንያቱም የወንጀል ተጠያቂነትም ስለሚያመጣ ማለት ነው። ሌላው ደግሞ ከኃላፊነትም ጭምር እንዲነሱ ማድረግ ይሄን ዝቅተኛውን መስፈርት እነሱ መብት እንዳላቸው ሁሉ ባለስልጣን ሲሆኑ ግዴታቸውን ሳይወጡ ሲቀሩ ይሄ ግዴታ ለመወጣታቸው ደግሞ ለወደፊት የሚኖርባቸውን ያሰራር ሁኔታ ግልጽ የማያደርግና ተጠያቂነታቸውን የሚያስቀር መሆኑ ከተረጋገጠ ስለሚያሳይ ነሰዎች ካላስመዘገቡ ከኃላፊነታቸው እንዲነሱ ማድረግ የሚያስፈልግ ነበርና አስተዳደራዊ ቅጣቱ በጣም ደካማ ነው ማለት ነው።
የህግ መምህሩ አክለውም ባለፉት 10 ዓመታት የተካሄደው ምዝገባ እንደ ኢትዮጵያ ላለ ደሃገር የሀብትና የጊዜ ብክነት የማያስከትል በተመረጡ አካላት ላይ ተተግብሮ ማደግ የነበረበት ነው ይላሉ።
የስነጓር ነጻ ለሙስና ኮሚሽን ቢሆን ያላስመዘገቡ ባለስልጣናትን እስካሁን ይፋ ሲያደርግ አይታይም ማለት ነው። ምናልባት በሺዎች አስመዘገቡ እንዲህ የሚለው አነጋገር የመወሰን ስልጣናቸው ብዙ ውስብስብ ሂደትን የሚያሳልፍ ስልጣናቸውን አላግባብ ቢጠቀሙ ብዙ ገንዘብ ሊመዘብሩ የሚችሉ እንደገና ደግሞ ብዙ ጉዳትም ሊያደርስ የሚችሉ ባለስልጣናት ላይ ትኩረት ማድረግ ያለበት እንጂ ሌሎች ብዙ ውሳኔ የማይሰጥ ለምሳሌ በቅርቡ የዩኒቨርሲቲ መምህራን አላስመዘገቡም በሚል ማስጠንቀቂያ ጭምር ሲሰጥ ሰምቻለሁ። የዩኒቨርሲቲ መምህራን ግን ምናልባት ኃላፊነት ከሌላቸው ሰዎች ውጭ ሌሎቹ በገንዘብ እንኳ የማያዙ ናቸው። ይህ በሆነበት ሁኔታ የሀገሪቱን ምዝገባ ሂደት ለዚህ በጣም መጠቀም ብዙ ተገቢነት የለውም። ይልቁንም ውሳኔ በመወሰን ብዙ ሀብትና ንብረት ላይ በሰዎችም ጭምር ላይ የሚወስኑ ባለስልጣናት ላይ ላይ ትኩረት ማድረግ የተሻለና ውጤታማ ያደርጋል። ሀገሪቱ ያላትን ውስን ሀብትም ለዚህ አደርሳል ለማሳወቅ ያስችላል ማለት ነው። ተሿሚዎችም የህዝብ ተመራጮችም የመንግስት ሰራተኞችም ጭምር በሚል ሰፊ በሆነ መልኩ እንዲመዘገቡ አዋጁ ይጠይቃል። ይሄ በመሆኑ ምክንያት የረባ ውሳኔ የማይሰጡትን በመመዝገብ የማጨናነቅ ሁኔታ ስለሚኖር ውስን ሀብቱ ለዚህ ተግባር እንዲውል ያደርጋል ማለት ነው።
የአሜሪካ ድምጽ የመረጃ ምንጮች ከሀብት ምዝገባ ጋር ተያይዞ ተጠያቂ የሆኑ አካላት ስለመኖራቸው በይፋ አልተገለጸም። ዝቅተኛ ተከፋይ የመንግስት ሰራተኞች እንጂ ከፍተኛ አመራሮች ሀብታቸውን ለማስመዝገብና ለማሳወቅ ፈቃደኝነት ይጎድላቸዋል ሲሉ፣ አቶ መስፍን ደግሞ ተጠያቂነትን ለማስፈን ጅምሮች መኖራቸውን በ2013 የነበረን ተሞክሮ በማጣቀስ ያብራራሉ።
ለምሳሌ በ2013 መጀመሪያ አካባቢ ወደ 174 ከፍተኛ የመንግስት ባለስልጣናት በዚህ ሲስተም ውስጥ ባለማለፋቸው ወይም ደግሞ ለማስመዝገብ ፈቃደኛ ባለመሆናቸው ለፍትህ አካላት ተላልፈው የፍትህ አካላትም ወደ ሂደቱ እንዲገቡ ያደረገበት አግባብ አለ። በዚህ በጀት ዓመት ይህንን እንደ ትኩረት አቅጣጫ በሰፊው ለመሄድ አቅደን እየሄድንበት ነው ያለ ነው።
በ2002 የወጣው የሀብት ማሳወቂያና ማስመዝገቢያ አዋጅ ማንኛውም ተሿሚ፣ ተመራጭ ወይም የመንግስት ሰራተኛ ሀብቱን ለምዝገባ ሳያሳውቅ ከቀረ ወይም ሆን ብሎ ትክክል ያልሆነ የምዝገባ መረጃ ከሰጠ በወንጀል እንደሚጠየቅ ደንግጓል። ይህን አዋጅ በትክክል ለማስፈጸም ግን እንደ ህግ ባለሙያው ሰለሞን ጎራ አስተያየት ከሚፈጸመው የሀብት ምዝበራ በላይ የተደራጀና በብቃት የሚመራ የምርመራ አሰራር መዘርጋት አለበት።
በእኛ ሀገር ትልቁ ጉድለት ያለው የወንጀል ምርመራ ቴክኒኩ ጥቆማዎች ሲመጡ በጣም በተቀናጀ መልኩ መመርመር ይጠበቅባቸዋል። ለዚህ መነሻው ደግሞ ባለስልጣናት ዋይት ኮላር ክራይም ይባላል፣ ነጭ ለባሾች የሚፈጽሙት ወንጀል ነው። ያ ማለት ዝም ብሎ በየዋህነትና በጅልነት የሚፈጸም ወንጀል ሳይሆን እጅግ በረቀቀና በተደራጀ መልኩ የሚፈጸም ወንጀል ስለሆነ፣ በተለይ ደግሞ በመንግስቱ መዋቅር ውስጥ ያሉ ሰዎች የሚፈጽሙት ወንጀል ስለሆነ በቀላሉ ይገኛል ተብሎ አይታሰብም። ሌላ ወደ ፍርድ ቤት ወደ አቃቢ ህግ ወደ ምን ሲመጣ የሚደረገው ጫና እንደተጠበቀ ሆኖ ከዛ ባሻገር ደግሞ የወንጀሉ አፈጻጸም ረቂቅ ስለሚሆን የምርመራ ቴክኒኩ ያንን በማለፍ የሚመረምር መሆን አለበት።
አቶ መስፍንም የተመዘገበውን ሀብት ትክክለኛነት በማረጋገጥ በኩል ወሰንነቶች መኖራቸውን ይጠቅሳሉ።
የተመዘገበውን የሀብት ምዝገባ መረጃ በሰፊው ትክክለኛነቱን በማረጋገጥ ሀብት አስመዝጋቢዎች ያስመዘገቡት ሀብት ወይም ደግሞ የስራ ኃላፊዎች ወይም ከፍተኛ ባለስልጣናት ያስመዘገቡት ሀብት ትክክል ነው፣ ግልጽነት አለው የሚለው ላይ ግን በብዙ እርቀት አልሄድንም። የስርዓቱ ውጤታማነት መገለጫ የሆነው የተመዘገበውን የሀብት ምዝገባ መረጃ ትክክለኛነት አረጋግጦ ትክክለኛ ያልሆነ መረጃ ወይም ደግሞ የተጭበረበረ መረጃ ካለ ያንን ተከታትሎ በመረጃ አጋልጦ ክስ ለሚመሰረት ለሚመረመር አካል አሳልፎ መስጠት ላይ ግን ብዙ እርቀት መሄድ ያለበት ይመስለኛል።
በአገር አቀፍ ደረጃ ከ2 ሚሊዮን በላይ ሀብት አስመዝጋቢዎች መኖራቸውን ከኮሚሽኑ የደረሰው መረጃ ያመለክታል። አንድ ሀብት አስመዝጋቢ ሀብቱን እንደ አዲስ በየ2 ዓመቱ የማስመዝገብ ግዴታም እንዳለበት መመሪያው ያስገድዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን ለዚህኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እየተገባደደ ነው። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475,000 ተፈናቃዮች መካከል ከ221,000 በላይ የሚሆኑት ወደ የአካባቢያቸው መመለሳቸውን የክልሉ መንግስት አስታውቋል። በነገው ምሽት ከሚቀርቡ ዘገባዎቻችን ውስጥ አንዱ ነው። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ አስፈላጊ ክህሎት ነው ይላል። ይህም በነገው ምሽት የምንመለስበት ርዕስ ነው። ለዛሬ ያዝነውን በዚሁ ላይ ያበቃን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና እደሩ። Thank you.